ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርትስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 30 ቀን 2014 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ግንቦት 30 ቀን 917 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
በቅድሚያ ግብረ ጥፉ ከስብ ይሸታል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። በማስከተልም በላይ ተሰማ ከአባይ ማዶ የብርሃኑ ጨለማው ሰዓት ከተዳፈነ ቆየ የ360ዎች የመጠናገር አባዜ ለምን ይሆን በሚል ርዕስ የላኩልንን ትዝብት እናሰማለን። ከዚያም ለከትያጣ የዋህነት ውሎ አድሮ ጅልነት በሚል ርዕስ ህይወት አሰፋ የላኩልንን መልእክት እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ግብረ ጥፉ ከስብ ይሸታል የንጹሃንን ደም በገፋፍሶና አገርን በዘረኝነት አመሶ ስሙ የከረፋውን ኮሎኔል ሽቶ ሊረጩ በአገር ውስጥም በውጭም የጣሩ ከንቶች ከቶም አልተፋካላቸውም። ህፃናትን ካህናትን አዛውንትን ሳይቀር እያሳረደ ህዝብን በጅምላ ሊፈጅ እየጣረ ነጋ ጠባ ሳያፍር እየዋሸ ዘረኝነትን አስፍኖ ለባዕዳን ተገዝቶ ሳፍ ሁሉን አዋቂ ነኝ የሚል ጥራዝ ነጠቅ ሆኖ በመገኘቱ ራሱን ባስከፊ ደረጃ ማጋለጡ አልቀረም። ሰሞኑን ደግሞ በአባይ ግድብ ዙሪያ እቅዱንም ጀማሪም አስፈጻሚም ሆኖ ሊቀርብም ሊያቀርቡትም እየጣሩ ናቸው። በአባይ ላይ ግድብ መስራት የተባለውን ከሱዳን 40 ኪሎ ሜትር ርቀት ላይ ባይሆንም ሐሳቡ የቀረበውና አቅም ጠፋ ተብሎ የተተወው በአጼው ዘመን ነው። ወያኔ ግድብ ሲል ሊሰራ ሳይሆን የራሱ ፖለቲካዊ ምክንያት እንደነበረው በጊዜው ያጋለጥነው ሲሆን ከህዝብ በግድም በውድም የተሰበሰበውን ገንዘብ ወያኔ በሜቴክ አማካኝነት ቀርጥፎታል። የአባይ ግድብ ስራ የዜጎችን ቀልብና እይታ መቆጣጠሪያ ሆኖ ማገልገሉ እንዳለ ሆኖ ለግድቡ አስፈላጊ ናቸው ከተባሉት 5 ግዙፍ ቱቦዎች ተርባይኖች ውስጥ አንድም ሳይሰራ አመታት ያለፉ ሲሆን አሁንም 13 ቱቦዎች ያስፈልጋሉ እየተባለ የተገጠመውና ስራ የጀመረው አንድ ብቻ ነው። ውሃው ለኃይል ማመጫ እንጂ በኢትዮጵያ ለልማት ላይውል ወያኔ ከግብጽ መዋዋሉና ይህንንም ማስደቆ ኮሎኔሉ ወላሂ ማለቱም መረሳት የለበትም። በወያኒ ባንዲራ አሸብርቆ የግድቡን የመጀመሪያ ስራ መጀመር በደፍኑ ሊያበስር የሞከረው የኮሎኔሉ አገዛዝ ሸፋፍኑ ያቀረባቸው ወይም ያለፋቸው ብዙ አሳሳቢ ጉዳዮች አሉ። ግድቡ የተሰራበት ቦታ ቀደም በኢሃፓ ሰራዊት ተይዞ የነበረው ጉባ ወደ ቤኒሻንጉል ሲካለል ቆይቶ አሁን ደግሞ የኦሮሚያ ግዛት ነው እየተባለ ነው። ግድቡም ከኃይል ማመንጨት አንፃር ቅድሚያ ለኦሮሚያ በሚል መርህም ሊሰራ እንደታቀደ ታውቋል። እስካሁን የተሰሩት ግድቦች የኢትዮጵያን የኃይል ችግር አስወግደው ለሽያጭም ማቅረብ ሲጠበቁ በአዲስ አበባ ሳይቀር የመብራት መቋረጥ የቤት ልጅ ከሆነ ግን አመታት አልፈዋል። ሌላ ተድበስብሶ እያለፈ ያለው ጉዳይ ግብጽና ሱዳንን የሚመለከተው ነው። ሱዳን የግድቡን ስራ ደግፋ የነበረች ሲሆን በነወያኔ ውጭ ፖለቲካ ድክመት ወደ ግብጽ ድጋፍ አዘንብላለች። አሁን ደግሞ በይፋ የወያኔ ደጋፊ ሆና በመገኘቷ ሰልፏ ጸረ ኢትዮጵያ ሆኗል። ይበንዲ እንዳለ በታህሳስ መጨረሻ የደቡብ ሱዳን መከላከያ ሚኒስቴር አንጀሊክ ቴኒ ወደ ጅቡቲ ተጉዛ ከወያኔ ባለስልጣኖችና ከግብጽ የደህንነትና የጦር ተወካዮች ጋር በሚስጥር ስብሰባ መቀመጧ ሊታወቅ ተችሏል። የደቡብ ሱዳኗ ሚኒስትር የጅቡቲን መከላከያ ሚኒስትር ያላገኘች ሲሆን ጉብኝቷም በሰፊው አልተነገረለትም። የአሜሪካ ፓስፖርት ከያዙ 3 የወያኔ ባለስልጣኖች ጋር በግብጽ ኤምባሲ ውስጥ ካለ ኮሎኔል ጋር የተገናኘች ሲሆን ስለዚህም የቀረበ ምንም ዘገባ የለም። የደቡብ ሱዳን መከላከያ ሚኒስትር ቴኒ የደቡብ ሱዳኑ ምክትል ፕሬዝዳንት የሪክ ማሻር ባለቤት ስትሆን ሰልፏ ከወደ አሜሪካ ነው በሚል መገምገሟም መታወቅ አለበት። ከቻይና ለጅቡቲ ሰራዊት ከተሰጠ ሰፊ የመሳሪያ እርዳታ ውስጥ ከ8 ኮንቴነር በላይ በመርከብ ወደ ሱዳን ተልኮ ወደ መቀሌ ለማድረስ ጥረት መታሰቡም በውስጥ አዋቂዎች ሊነገር ችሏል። ቴኒም ሆኑ ወያኔዎቹ በታህሳስ ወር መጨረሻ ከኦማር ገሌና ከግብጹ መሪ አልሲሲ ጋር መገናኘታቸው አቅ ነው። መሳሪያዎች ለወያኔ ያልፉ ዘንድ ፖርት ሱዳን ወደብ ደርሰዋልም ተብሏል። የግብጽ፣ ሱዳን፣ ጅቡቲ፣ ደቡብ ሱዳንና ወያኔ መቀናጀት በኢትዮጵያ ላይ የሚያመጣውን አደጋ ህዝብ አውቆ ነቅቶ ተደራጅቶ እንዳይገኝ ሁሉንም ወሳኝና አዋቂ ኮሎኔል ግራኝና ጭፍሮቹ ብቻ ሆነው አገር ለአደጋ ተጋልጣ ትገኛለች። ወያኔን እንኳን በቅጡ መቋቋም ያልቻለው የኮሎኔሉ ጦር የግብጽን ባለልምድና ግዙፍ ጦር መጋጠር መቻሉ አጠራጣሪ ከመሆኑም በላይ በግድቡ ላይ ለሚደርስ የሽብር ጥቃትም የተመቻቸ ሁኔታ እንዳገኙ መገመት ይቻላል። ህዝብ ለሳር ብቻ አይን ያለው በግ መሆን የለበትም ያሉ ክፍሎችም የተፈጠረውን አወዛጋቢና አሳሳቢ የፖለቲካ ቀውስ ኮሎኔሉም ሚኒስትሮቹም ሊቋቋሙትና ሊፈቱት አይችሉም ሲሉ ተችተዋል። ጊዜያቸውንም በትኩረት የሰጡት ለአማራውና አፋሩ ፍጅት ነው ያሉት አዛቢዎች የጅቡቲው ገሌ ጸረ አፋር ፖለቲካውን በማፋፋም ከወያኔ ጋር ቅንጅቱን አጠናክሯል። የአፍሪካ ቀንድ አካባቢ በቀውስና ጦርነት የታመሰ እንደመሆኑ ከባህር ወጣን የሚሉ መሐይሞች የአገርን ጥቅም ሊያስጠብቁበት የሚችሉበት ሁኔታ የለም። በተለይም እንደ ኢትዮጵያ ጠላቶቿ የበዙባት አገር እባብ ከጉያዋ አስገብታ ነጻነቷን መጠበቅ አትችልም። ገዢነን ባዮቹ ዘረኞች የአካባቢ ሁኔታዎችን ማወቅ መረዳት ወሳኝ አስፈላጊ መሆኑን ገና ሊረዱም አልቻሉም። የስሜታዊ ጫጫታና የዳያስፖራ ዳንኪራዎች ተጨባጭ ሁኔታውን የመገንዘብ ችሎታን ልንይዝ እንደሚያስፈልግም ሳይታለም የተፈታ ነው። በጋራ ትግላችንና አንድነት ኢትዮጵያን እንታደግ። የኢትዮጵያ ጠላቶች ሁሉ ይውደሙ። Oh,
በላይ ተሰማ ከአባይ ማዶ የላኩልንን ትዝብት በማስከተል እናሰማለን። የብርሃኑ ጨለማው ሰዓት ከተዳፈነ ቆየ። የ360ዎች መጠናገር አባዜ ለምን ይሆን? የማቹ ብርሃኑ ጨለማውን ሰዓት ከተቀበረበት አውጥቼ እስትንፋስ እንዲዘራ ላራግበው ሞከርኩና ቆናሱ ታዳሚዎችን በመጥፎ ጠረኑ ስለሚያውድ እዛው ከተቀበረበት ተውኩት። እርኩሰቱ እስከሚጸዳ ብዬ ነው ያው ከጸዳ። ሆኖም ስለ 360ዎች መጠናገር አባዜ አይቼ የማልፈው ጉዳይ ስላልሆነ እቺን የወዳጅነት ምክርና ተክሳጽ የልቻራቸው ወሰንኩ። እኔ ከማዳመጣቸው ውሱን ሚዲያዎች ውስጥ ይህ አንዱ ነውና በተወሰነ መልኩ ጠቃሚ መረጃዎቻቸውን እናተንተናቸው ስለሚመቹኝ ማለት ነው። ለዚህም አመሰግናቸዋለሁ። ባልተስማማውበት ላይ መተቸቱ ደግሞ መብቴ ነው ብዬ ቀጥየበታለሁ። አንድ ብዙን ጊዜ እኛ በጦርነት አናምንም፣ ጦርነት አንሰብክም፣ የሰላም ትግል ብቻ ነው መፍትሄው ትላላችሁ። በርግጥ የሀገራችን ተጨባጭ ሁኔታ ይህን ያመለክታል። ሰላምን ለማምጣት ጦርነት አስፈላጊ ስለመሆኑ እንዴት ተዘነጋችሁ? ያድዋ ድል፣ የቬትናም ነጻነት፣ የቅኝ ግዛቶች ነጻነት ወዘተ በሰላማዊ ትግልና በልመና የተገኙ ነበሩ። ደግሞስ ዘረኛውን አገዛዝ በየለቱ ውድ ህይወታቸውን ገብረው በጦርነት እየተፋለሙ የሚዋደቁትን ወገኖች ማውገዝ አይሆንባችሁም? በሌላ መልኩ የታጠቀው የጠላት ጦር ሲዘምትባቸው ባዶ እጅህን ቆመህ ነጭ የሰላም ባንዲራ እያውለበለብክ አንገትህን ሰጥተህ ታረድ ቅስቀሳ አይሆንም? ቢያንስ ሁለቱንም የትግል አይነቶች አጣምሮ መታገል ጠቃሚ መሆኑን መግለጽ ለምን ተሳናችሁ? ወዲያው አይስቋል ያገሬ ሰው፣ ሳልወድ በግድ ፈገግ አታስብሉኝ። ሁለት ሶስት ድርጅቶች ግሩም መግለጫ ወጡ ብላችሁ አዳንቃችኋል። ስህተት። በኋላ ደግሞ መግለጫውን ከማውጣት ውጭ በተግባር የሚያሳዩን ሌላ ምንም ሊኖር አይችልም ብላችሁ ተችታችኋቸዋል። ትክክል። እስቲ ግዴ ልሞክር። ሲጀመር መግለጫው የይስሙላ በገዢው ይሁንታ የቀረበ እንጂ ያመኑበትን ያበጠው ይፈንዳ ብለው በከርሳቸው ላይ ጨክነው ያወጡት አለመሆኑ ለኔ ግልጽ ነው። ሲቀጥል ደሞዝ ከፋያቸው ግራኝ ኮሎኔሉ ስለሆነ እንጣጥ ብለው ሊራገጡ ቢሞክሩ የተቀናጣውር መሪውን ይማታል ከሚለው የዘለለ አይሆንም። ካደረጉትም እንደሚጎዱ ግጥም አርገው ያውቁታልና አይሞክሩትም ባይ ነኝ። እስቲ አሁን ደግሞ የሶስቱን ምናምንቴዎች ግርፈት በሚያጎላ መነጽር እያየሁ ግኝቱን ላጋራችሁ። ሀ የሞት ወቃሽ አያርገኝ እንጂ ኢንጂነር ኃይሉ ሻውል የመላው ኢትዮጵያ አንድነት ድርጅት መሪ ሆነው እኛ የምናስፈታው የራሳችንን እንጂ የሌሎችን የፖለቲካ እስረኞች አይደለም ካሉ በኋላ እሳቸው ሲሞቱ ነፍሳቸውን በሰማይ ቤት ይማርና መያር ተብየውም አብሮ መሞቱንና መቀበሩን ነበር ማስታውሰው። አሁን ላይ ዘራፍ ብዬ ፎክሬ እንደናንተ ከመቃብሩ ተነስቶ ራዩን አስደመጠ ብዬ የኢምሰል ደስታዬን በፈንጠዝያ ቁጭ ብድግ እያልኩ በጭብጨባ ለማዳለቅ ህሊናዬ ፈጽሞ አይፈቅድልኝም። ለ እናት ፓርቲ ስላላችሁት እንኳንስ ስለመኖሩ ስለመፈጠሩም የማውቀው ጉዳይ የለምና እጄን አስገብቼ አልፈተፍትም። ለመሆኑ ድርጅት ተብዬው የሚታገልበት አላማ አለው? አባላትስ አሉት ወይስ ቢዘቀዝቁትም ቢያጠኑትም ያው እስ በሱ የሆነ የሊቀመንበሩም አሁን ፕሬዝዳንት ተብሏል መሰል ጸሐፊውም አባሉም አንድ ሰው ብቻ ሆኖ ለግራኝ አህመድ ፍጆታ የተሰራ አገልጋይ ሎሌ ነው? ባለማወቅ አትፍረዱብኝ። ሀ አንጃውን ይሀፓ ብላችሁ ከጠራችሁት በኋላ በትንታኔያችሁ አገር ውስጥ የገባና ያልገባ ብላችሁ ከጠላት ያገኛችሁትን ዜና በግርድፉ ተቀብላችሁና የራሳችሁንም ማጣፈጫ ጨምራችሁበት ዘርዝራችሁታል። መቼም እውነታው ጠፍቷችሁ አልነበረም። ኢትዮ 360 እና ሳቶች የተለያያችሁ መሆናችሁን እያወቅሁ አይ አንድ ናቸው ብል ትክክል ሆን ነበር? እዚህ ላይ ስለ ኢትዮ ስንል በ360 ዲግሪ ለሀቅ እንቆምላታለን ያላችሁትን መፈክር ተጠናግራችሁ ጥሳችሁታል። እንኳንስ 360 ዲግሪ ልትራመዱና ገና ከጅማሯችሁ ቅንነት የጎደላችሁ ሆናችሁብኝ። እንደ ጨለማው እሳት ወደ መዳፈኑ እየዘገሙ ይሆን ብዬ በአግርሞት እንድታዘባችሁ አድርጎኛል። አገር ለመግባቱ ከሆነ እርግጥ የኢሳያስ ማደጎ ኦነግም ገብቶ እንደሚባ ብዙ ቦታ ተከፋፍሎ በመንጫ እየጨፈጨፈን ይገኛል። ኢሳያስ በአምሳሉ የቀረጸው ግንቦት ሰባትም አገር ቤት ከገባ በኋላ እንደገና ተላግጦና ተቦክቶ በአብይ አምሳል ተቀርጾ ኢዜማ ተብሎ ጭላጭ አንጎራጓጭና ፍርፋሪ ለቃቃሚ ሆኖ ኮሬው የደረቀበት ጉማሬ መስሎ ከስሟል። በበረከት ስምዖን የተጠፈጠፉት አንጃዎችም ቢሆኑ በራሱ በበረከት ተልእኳችሁን በሚገባል ተወጣችሁን በሚል ተንቀው እና ተጠይፏቸው ለአስር ዓመታት ያህል እንዳርጃህያ ወግዱ ተብለው ተሽቀንጥረው ተጥለው የነበሩ ናቸው። አብይ ሲመጣ ነውረኛው የአንጃው መሪ ከወደቁበት ተንኳተው ሄደው ራሳቸውን ለማሻሻጥ ያልሆኑትን ነበርክ ብለው ዋሽተው በመቀባጠር ጠቅላይ ሚኒስትሬን አገኘው በሚል ርክሰት የደጅ ጥናት መለላቸውን ካሰሙ ከአራት ዓመታት በኋላ ሎተሪ ደረሳቸውና ኮሎኔል ግራኝ ትኬት ቆርጦ የሆቴል ከፍሎላቸው ጽህፈት ቤት ተከራይቶና ባጀት መድቦ ደሞዝተኛ በማድረግ በከርሳቸው ገዝቶ ለድሎቱ እንዲመቹት በማሰብ ከጫማው ስራ ነጠፋቸው። ሐቁ እንግዲህ ይህ ነው። ሆኖም እነኚህ ውዳቂ ከርሶችን ነው አገር ውስጥ የገባው ይፋ ብላችሁ ጮቤ እየረገጣችሁ ለማዳነቅ የሞከራችሁት። ይህንን ግን ለሐቅ ቆመናል ከሚሉ የፖለቲካ ተንታኞች አልጠበቅኩም ነበር። ግም ለግም አብርሃዝ ግም የሚሉት እንደዚህ አይነቶችን ይሆን ብዬ ራሴን እንድጠይቅ አስገድዶኛል። ታዲያ ከሐቅ እየሸሹ ለኢትዮጵያ ቆመናል ማለት የተለመደ ቅጥፈት አይሆንም ጎበዝ? ትልቁ ችግራችንስ ይህ መሆኑ መች ታጣና? እናም ይታሰብበት። መቼም አውቆ የተኛን መቀስቀስ አይሆንብኝ እንጂ ሚያባ እንደ ድርጅት ከተመሰረተበት ጊዜ ጀምሮ አገሩን ለቆ ወጥቶ አያውቅም። በእርግጥ ከቁጥጥሩ ውጭ በሆነ መንገድ ጫና በዝቶበት በተለይ ተዋጊ ኃይሎቹ በዚያን ቀውጢ ወቅት ተበትነው ነበር። በአምስት ዓመታት የጽናት ትግሉ ባካበተው የበለጸገ ተሞክረው ያባ በአገር ቤትም ሆነ በዓለም አቀፍ ደረጃ ብዙ ሺህ አባላት እንዳሉት ግልጽ ነበር፣ አሁንም ነው። ሆኖም አገር ውስጥ ባለው አፈና ምክንያት ድርጅቱ በግልጽ ሳይሆን በህቡ ለመታገል ተገዷል። አውቀውም ሆነ ባለማወቅ ይሃፋት የለም ብቻ ሳይሆን ሞቷል የሚሉ አልታጡም ነበር፣ አሁንም አሉ። አቁ ግን ድሮም ሆነ ዛሬ በፋሽስቱ አገዛዝ፣ በዘረኛው ወያኔ፣ በኦነግ ኦህዴድና በባዕዳን አገሮችም ጭምር የሚጠላና የሚፈራ ብቸኛ ተገዳዳሪ ኃይል የነበረና አሁንም በዚያው የቀጠለ ድርጅት ነው። እውነቱ ቢያቀራችሁም መሬት ላይ ያለው ሀቅ የሚያመላክተው ይህንኑ ነው። ኢትዮ 360ዎች መልከ ጥፉን በስም ይደግፍ አይነት ብቻ እንዳስተውሉብኝ አደራ። መቼም ተባም እንቁላል እርግብ አይፈለፈልም ልላችሁ አልደፍርም። ሆኖም ራሳችሁ ለኢትዮጵያችን ቃል ኪዳን ገብተንላታል ባላችሁት መሰረት እውነቱን እየመሰከራችሁ የንግድ ተቋማችሁን የገንዘብ ፈሰስ ማሳደግ እኮ ትችሉ ነበር። ታዲያ መዋሸት ለምን አስፈለገ? ክስረትና ጥፋት የሚሆነው የኢትዮጵያ ጠላቶችን ክህደቱ ልደቱ ታምራት ላይኔ ሻለቃ ኮሎኔል እንቧጮና ምናምንቲዎችን በመሰብሰብ ለቃለ መጠይቅ ማቅረብ ከቀጠላችሁ ነው። ከሃዲውን አንጃ ከማሽሞንሞን ይልቅ እስቲ ለለውጥ እንዲሆናችሁ ቃል ኪዳኑን በማፍረስ የማይታማው ኢህአፓን ከማንም የባዕድ ኃይሎች ፈቃድ ሳትጠይቁ ሳትፈሩ ለኢትዮጵያ አይንና ጆሮ ሆናችሁ ቃኙት። ኢትዮጵያም ደስ ይበላት። በሉ ወገኖቼ፣ እውነት ትመነምናለች እንጂ ጨርሳ አትጠፋም አይደለም የሚባለው? ሌሉን እያሰባችሁ እባካችሁ እውነትን ተመሸሽ አቀቡ። በተረፈ ቸር ያሰማን በቸር ይግጠመን። በላይ ተሰማ ነኝ ከአባይ ማዶ።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔስ ሀገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ
የዋህነት ውሎ አድሮ ጀልነት ከህይወት አሰፋ ክፍል 1 የታያለውን ፍርጥርጥ ያለውነታ በመሸፋፈን ከመንጋሹ ማምንቱና ተከታዮቻቸው አፍ እየነጠቁ አሪዮሳዊ አስተምህሮታቸውን በረከሰ ህሊናቸው ዘርተው መከራ ሲያፋጭዱን የኖሩ ብዙዎች ነበሩ የሚለው አገላለጽ ግን አሁን ላይ የሉም ለማለት የታሰበ እንዳልሆነ አድማጭ እንዲገነዘብልኝ ይፈልጋለሁ። የተባለውን ብቻ እንደ ውሻ አንጠልጥለው የህዝብን አመለካከት ሲያዛቡና ለትግል እንቅፋት ሲሆኑ ደከመኝን ፈጽሞ የማያውቋት እንደነበረ ስንታዘብ የኖር ነው ክስተት ሲሆን ይህን ሐሳቤን እያሰፈርኩ እስካለሁበት ጊዜ ድረስ ችግሩ ተባብሶ የቀጠለ መሆኑን ማንም ያጠዋል ብዬ አልገመተም። ጨለማ ነው ሲባሉ ነግቷል የሚሉ ህሊና በዚሮች የረከሰው ህሊናቸውን ከኋላ አስከትለው በልቶ የማይጠረቃው ተውሳካም ከርሳቸውን ደግሞ በየመምሪያው ቢሮ ውስጥ ልናይ ስንገደድ ከመገረም አልፎ ትዝብታችን ወሰን እንደማይኖረው ከወዲሁ መናገር ይቻላል። አምሯቸውን ሸጠው ኑሯቸውን በመልጃና በመታየ መሰረቱት የዘመኑ ተረኛ ምስለኔዎች ኦሮሚያ ምድር ላይ ሆነው የማይፈጸሙት በደል አለ ማለት ከቶውንም አይቻለም። ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነሱ ሲሰርጹ እንደነዚህ አይነቶቹን የህዝብ ለቀሳዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን የደረሰበት ማጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶን የኖርነው ይህ ክፉ ልማድ የህዝብን ትግል ያሽመደመደ ነጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው የኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሐቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና አገር ወዳዱ ዜጋ እየተገፋ በመተኩ ደናቁር ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጣጣፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩአትን አገር የተማሩ መሃይምናን አጠፋት እንደተባለውም ካቶ ወይም ከሻለቃና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ የወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን ይያየ አላየውም ለማለት የሚቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። ህዝብ እውነታውን አውቆ የሐቅ ጎዳናን እንዳይከተል በማሰብ ከአምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደተጠቀስኩት ተማርን ባይ ቃለ መከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብያምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር አንድሪያስ እሸቴንም ሆነ ፕሮፌሰር ይሳቀን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የህዝብን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያከማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልጠግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጊያለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁን ነው ብያለሁ። የሚፈሰው ደምና አምባ ዋጋ ያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። ይህ ብቻም አይደለም። ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ በአምባገነኖች ሰንሰለት ተጠፍንጎ በአስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይህ ደግሞ የአምባገነኖቻችን ዋናውና አብዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጥዙበታል። ቀንጃ በሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የአራት ኪሎውን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ የአሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። ይባስ ብሎ ደግሞ እንዳይን ብሌኑ የሚያያትን የአያት የቅድመ አያቶቹን ምድር ጦር አምርተው ሲገድሉትና ሲያስገድሉት መሰንበታቸው ከዚህ ህዝብ እጅ ያልበሉና ያልጠጡ ይመስል ፍጹም አረመኔዎች መሆናቸው ነው። አረመኔነት ከተነሳ ደግሞ የአረመኔነት መደቡ ይለያይ እንጂ መጠንና ይዘቱ ተመሳሳይነት ያለ ሆኖ መዳረሻው ከዚሁ ካልታደለው ህዝብ ላይ መሆኑ ሁሉንም ያስማማል ብዬ እገምታለሁ። ርካሽ ምሁራንና ካድሬዎች የልዩ ጥቅመኞችና ለሀገር ደንታ የሌላቸው የየመስሪያ ቤት የመንግስት ተቀጣሪ ሰራተኞች ከሀገር አጥፊዎች ጋር በጋራ መሆን ያመጣብን ጣጣ ይህ ነው ላለመባሉ ብዙ ማስረጃዎችን መጥቀስ ይቻላል። አገር ስትሸጥ ከትርፉ የሚካፈሉ የሚመስላቸው እነዚሁ ሽንፍላ የህዝብ ክፍሎች የእናትና የአባትን ምድር ገበያ አውጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁ ታጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቄሮ መንጋዎች ስትታመስ መቆየቷ ለግዴለሽነታችን ዋጋ እየከፈልን መሆናችንን ልናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነቱን ሆነብኝና ትንሽ መንደርደሪያ መሳይ አቀረብኩ እንጂ የዛሬው መጣጥፌ የሚያጠነጥነውስ በራሳችን ችግር እየመጣን ባለው መከራ ላይ ነው። ቢከሰቅሱን የማንነቃ አውቆተኞች ሆንና በራሳችን ችግር ለራሳችን የተረፈ መከራንም سنሸከም የኖር ያንዳች አዚም ነገር ተጠቂዎች ሆነናል። በከበርቴው ስራት ይኖር ከነበረው ህዝብ ወኔ ባነሰ መጠን ላደናጋሪዎችና ለቱልቱላ የብልጽግና መደዴ ካድሬዎች እጅ ሰጠን። ወኔያችንን የሸጥ ብዙዎች መሆናችንን ሌላ ነገር ያካል ፍለጋ ሳንሄድ ራሳቸው ብልጽግናዎች ይነግሩናል። ከሥረ መሰረቱ በፖለቲካ ባለመገንባታችን ምክንያት የመጣው ሁሉ እስኪበቃው ድረስ ተጫውቶብን ሲሄድ ሌላ ወንጀለኛን ደግሞ ለመቀበል የክትልብሳችንን መልበስ ልማድ አድርገናል። ምን ያህል እንደሚያሳፈርና እንደሚያሸማቅቅ ደግሞ የታዘቡን ሁሉ ይነግሩን ይችላሉ። ከላይ ለመጥቀስ እንደመከርኩት ህዝብ ከተሸበረና ከተደናገረ ነገሩ ሁሉ ያበቃለታል ማለት ነው። ጋምባገነኖችና ለሰረኛ ቡድኖች ሰርግና ምላሽ ሆኖ አሁን ላይ የብልጽግና ወሮበላዎችና ጀሌዎቻቸው እንደሚጫወቱብን ሁሉ ነገ ለሚመጣውም ሌላ ሰረኛ ሀገር አጥፊ መሰረትን ይጥላል ማለት ነው። ይሄም ምናልባትም ከነኚህ አረመኔዎች ከተረፍን ማለቴ ነው። ሰዎቹ በልተን እንሙት በሚል መንፈስ የተሞሉ ስለሆነ ታጥቀን ካልተነሳን በስተቀር አገሪቱን ጃርት እንደገባበት የዱባ ጓሮ አድርገው እኛንም ለወሬ ነጋሪ ሳያስቀሩ እንደሚፈጁን ቄሮችንም ሆነ የሸኔ መንጋዎችን መጠየቅ ይችላሉ። የሰው ልጅ ውድ ህይወትንና የአገር ሀብትን ከመገበር ሌላ ምን ስጦታ እንዳለ ባላውቅም ከአምሳ ዓመታት በላይ በልፋይላፍ የዜጋ ህይወት ተቀጠፈ፣ የአገር ሀብት ወደመ። የተረፈን ነገር ቢኖር እድገታችን የኋሊት ሽምጥ መጋለቡ ነው። ወጉ አይቀርምና ከፊተኞች ፊተኞች እንዳልነበርን ሁሉ አሁን ደግሞ ከኋለኞች ኋለኞች ለመሆን በቅተናል። የዚህ ሥረ መሠረቱ ደግሞ የእኛ ለከት ያጣ መወላወልና ሐቅን በቅጡ ተገንዝበን ለነጻነታችን ለመዋደቅ ቁርጠኛ አለመሆናችን ነው። መሞኘትና መታለል የግል ንብረታችን አድርገን ታጋይ ዜጋ እስከ ህይወት መስዋዕትነት ድረስ ዋጋ ሲከፍ እኛ እያሳነስ የጀግና ታጋይ ደጋፊዎችን ሳይቀር ስናሳድድ እንደኖርንም ከጎናችን ሆነው ሲታዘቡን የኖሩ ሁሉ መናገር ይችላሉ። ያም አለ ይህ አገሪቱ ተስቦ በመጣ ያገዛዝ ወረርሽኝ ሰበብ በመሸበርና በፍርሃት ልክፍት ተይዛ በጋራ እያጠፋናት መሆኑን ከወዲሁ ማጤንን ይጠይቃል። የታጋይ ደም በእኛም ላይ መጮህ አይቀርምና አገራት ፊየረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍር ጥሩ ይመስለኛልም እላለሁ። ኢትዮጵያን ብለው በክብር የተሰው ሁሉ ዛሬ በውርደት ሊያፈርሷት እንደሚቃትቱት ነፍጥ አንጎሎች ሳይሆን እትብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘው አለመሆኑን የሚያውቅ ያውቀዋል። ፈሉለት እስከ ሞት ጥግ ድረስ ያለውን መሪር ተጋርሎ ተጋፍጠው ሰማዕትነትን የተቀበሉ ቆራጥ ኢትዮጵያዊ ታጋይ አርበኞች ለሀገራቸው ሲሉ የተዋደቁ እንጂ የተለየ ጥቅም ፈላጊዎች ሆነው የረከሰ ሞት እንዳልተቀበሉ ገድለ ታሪካቸው ያስረዳል። እልፍ አላፍ ጀግኖች ለሀገር የተሰውት ከሀገር በላይ ምንም ነገር እንደሌለና ሀገር ወልዶ መሳሚያ ድሮ መኳያና መቀበሪያ መሆኗን ከመረዳት አንጻር መሆኑን መገንዘብ ይገባል። ዛሬ አንድ የቸገረን ነገር አለ። የሰማት ደም ሕያውና ተከፍሎ የማያልቅ የሕዝቦች ዕዳ መሆኑን የመረዳት አቅማችን ኢምንት መሆኑ ነው። አምኖ መቀበልና የክብር ዕውቅና መስጠት በቂ ሆኖ ሳለ ተገቢ ዋጋ ለመስጠት የሚተናነቀን ዜጎች እንዳለንም በገቢር የምናየው ነገር ነው። በአባቶቻችን ደም ላይ ያለን መሆናችን እስኪዘነጋን ድረስ በእኛ ያልተመሰረተችውን አገር በጥጋብ ስንረግጥ ነገ ምን ይመጣል ብለን የማናስብም አልጠፋንም። የሰነበተ ዳቦ ቆሎ እየቆረጠሙ ከወራሪ ኃይላት ያጣሏትን አገር ጮማ እየቆረጡ በውስኪ ሊሸጧት ካተፈሰፉ ቅጥረኛ ባለጊዜዎች ጎራ የተሰለፍን እንዳለንም አዴፓንና የአዴፓን ርዝራዦች መጠየቁ ተገቢ ይሆናል። አገር መሸጡና ከአገር ሻጭ ነጋዴዎች ጋር መለጠፉ ስም ብቻ ሊሆን ይችል ይሆናል። የማይበላ የሽያጭ ጥርፍ ለመብላት ማሰቡም ሌላው የርካሽነት አባዜ ሲሆን ይችላል። መረሳት የሌለበት ዋናው ጉዳይ ግን የታጋይ ደም እንደ ቶንሳት እየለበለበ ረፍት መንሳቱን መረዳት ከመቻሉ ላይ ነው። ለሕዝብ ሲባል የፈሰሰ የታጋይ ሰማዕት ደም በሕዝቦች የሚረክስ ከሆነ ውሎ አድሮ ፍርዱ በሕዝቦች ላይ እንደሆነ ዛሬ ላይ ደርሶ የምናየውን መከራ ጨምሮ ነገ የሚመጣውን ስቃይ በታሳቢነት ማየቱ የግድ ይላል። ይህን ደግሞ ለዘመናት ሲደርስ ያየነው በመሆኑ አንድ ሁለት እያልን ክስተቶችን በመመርመር መረዳት እንችላለን። ስርዓት በተለወጠ ቁጥር ያደፈ ልማዳችንን ተሸክመን ጎዳና ላይ የምንገኝ የልማድ ባሪያዎች ነን። አብዮት ከሩቅ ያስፈራናል ወይም አናውቀውም። በስሙ ካልሆነ በስተቀር ዓላማው ምን እንደሆነም ግራ እስከመጋባት የምንደርስም ብዙዎች ሆነናል። አብዮት ወይም የተወሰነ የሕዝብ ክፍል አመጽ ማለት የአምባገነኖች ሹምሽረት እንደሆነ አድርገን ቆጥረን ለድግስ የተጠራን ይመስል ከበሮ ይዘን ስናጨበጭብ የምንታይም ቁጥራችን ቀላል አይደለም። ይህ ነው እንግዲህ የክፉ ልማት ተሸካሚ ባሪያዎች የሚያሰኘን። አብዮት ማለት የከረመብንን የጨቀየ የአረመኔ ገዢዎች ያገዛዝ እድፍ አጥበን ወደ ጉድጓድ የምንከትበት የጠነከረ የሕዝቦች ክንድ ማለት እንጂ ከአሮጌው ሰው በላ ጭራቅ ወደ አዲሱ አጋንንት ገዥ ልንሻገር ጨርቃችንን ጥለን የምናብድበት ድግስ ማለት አይደለም። በዚህ ብዙ ተጎድተናል። ለአብዮት የተከፈለ ደም ለገዢዎች ግብር እየሆነ አዳራሹ በነጭ ለባሾች ሲሞላ እኛ የበይ ተመልካች ሆነን ስናጨበጭብ ኖረናል። ነጻነትን ተጠይፈን ባርነትን ስንልስ ያረመኔ ገዥ ጋሪጣ ጉሮሯችን ውስጥ ተሰንቅሮ ያንናገር ለጉሞን ይከርምና ኑሯችን ጎምዝዞን ቋቀሊለን ይደርሳል። ከሁሉም የሚገርመው ነገር ደግሞ ከትናንት ወዲያ ጊዜ ጀምሮ የተግማማ ስርዓት ቋቀ ሲለን መቆየቱን እየረሳን ሌላ ቋቁታን የመጠበቅ ልማዳችንን ማዳበራችን ነው። ታጋይ አርበኞች አሽቀንጥረው የሚጥሉትን የአፈና ስርዓት እኛ ተሻምተን ለመሸከም ስንሮጥ መውደቂያችን ገዢ ጫማ ስር መሆኑን አለማወቃችን ደግሞ የሞኝነታችን ወሰን ማጣት ሳይሆን እንዳልቀረ ነው። የሞኝነታችንን ድንበር አለመወሰን ደግሞ ለከተሌደው የዋህነት ውሎ አድሮ ጅልነት መሆኑን መርሳት ጭምር እንደሆነ ከወዲሁ ማወቅ ግዴታ ይሆናል። ከታናናሾች ያነሱ ትምህርተ ቢስ ፖለቲከኞች እየተነዳን እድሜ ልካችንን የቅጥረኞችንና የአገር ሻጮችን በድን አዝለን ተጓዦች ለመሆን የወሰንበት እድሜ ጠገብ ልማዳችን እንደ ዛር ተጣብቆን አልላቀቅ ማለቱ ነው። ስደትና ረሃብን ተለማምደን ለመሰረታዊ የሕዝባዊ አመጽ እንግዶች የሆንባቸው ምክንያቶች ብዙ ቢሆኑም አመጽን ገፍትረን ጥለን መከራን እየተሸከምን ያለንበት ዋናው ነገር አገሪቱ በጥቂት በላተኛ ነቀዞች ተወራ የምትገኝ ስለመሆኑ የሚያሻማ ነገር አይኖርም። አገር በልተው ሊጨርሱ የተነሱትን ቸምተምቾች ደግሞ በተለያየ የመደብ ክፍል መድበን ልናያቸው እንችላለን። ብዙ ጊዜ ተደጋግሞ እንደሚጠቀሰው ስልጣን ፈላጊ ፖለቲከኞችና የየስርዓቱ ተቀላቢ ባለስልጣናት ሳይቀሩ አቋም የሌላቸው ተንሸራታች ተቃዋሚዎች ጭምር ዋና ዋናዎቹ ከሚባሉት ነቀርሶች መካከል የመጀመሪያዎቹ ይሆናሉ። አገር እንዳፍለማና ዴሞክራሲ እንዳይሰፍን የሀገር ኢኮኖሚን ለብቻቸው አንቀው ይዘው ሕዝብን የነጻነት ረሃብተኛ በማድረግ መብቱን ሲገፉት ለመኖራቸው ማጣቀሻ ለማግኘት ሩቅ መሄድን አይጠይቅም። ሴራ በተለወሰው መራራ ተንኮላቸው አሳር ፍዳውን ያስቆጠሩት መሆኑን ሳርቀጠሉ ሳይቀር ያማራ መንደሮች የሚናገሩት ሀቅ ስለሆነ ይሄን በዚህ መያዝ ነው። ክብራቸውን የሸጡ ምሁራንና ስግብግብ ነጋዴዎች የሥራቱን እድሜ ለማራዘም ከመጥሩት የህብረተሰብ ክፍሎች መካከል ብዙዎቹ እንደሆኑ በየጊዜው የሚወጡት ፍንጮች ይጠቁማሉ። ተመረሽ ተመረሽ ምን ነው እንደገና መቃጠል አማረሽ እንደሚሉት ባለቅኔዎች ፊደልን ቆጥረው ክፉና ደጉን ለዩ በተባሉ ማግስት እየከፈለ ያስተማራቸውን ህዝብ ለወዳቸው ሲሉ ክደው ህሊናቸውን ያጋዩ እወደድባይ አለቅላቂ የብዙዋን መገናኛ ባለሙያዎች ህዝብን በማወናበድ ከሀቅ መንገድ እንዲርቅ ያደረጉበትን የረከሰ ተግባር ስናይ አገሪቱ ምን ያህል በተንኮል ሀረግ ተጠልፋ የወደቀች መሆኑን መረዳት አያዳግትም። ህዝብን አረም ጭነውበታልና ፍጥጥ ብለው በሐሰት ሊያወናብዱት ይጥራሉ። ሲሳካላቸውም የህዝብን አመለካከት ወዳልሆነ ጎዳና ይወስዱትና መሃል መንገድ ላይ ይገትሩታል። ያኔ ነው እንግዲህ ህዝብ ሳይወድ በግድ የተባለውን እንዲቀበል የሚደረገው። የወንጀል ወንጀል ማለት ይህ ነው። በተካኑት የተንኮል ተግባር ህዝቡን እርስ በርሱ አጠላልፈው ድንበር በሌለው የውዥንብር ማዕበል እያላጉት ከቆዩ በኋላ ግራ መጋባት ሲጀምር ወደ ጌቶቻቸው ይሄዱና እላፊ ምስጋናን ይቸሩበታል። ጋዜጠኛ ማለት እንግዲህ ይህ ነው። ከስርዓት ወደ ስርዓት እንደ እባብ ቆዳቸውን እየገፈፉ ከጊዜው ጋር ሰልፋቸውን በማስተካከል የአምባገነኖች አፈቀላጤ ሆነው በመኖር በኩል ሆዳቸው እንጂ ህሊናቸው የማያውቀው መሆኑን እንዲያውቁት ብንነግራቸው አለማወቃቸውን ለማወቅ ማወቃቸውን ማወቃችን ያጠራጥረኛል። ምናልባትም ማወቃቸው ባለማወቃቸው ውስጥ ሆኖ ለማወቅ ተቸግረው ከሆነም ፈጣሪ ይርዳቸው። ህዝብን በማወዛገብ ህሊናቸውን ሽጠው ለሆዳቸው የሚሆን ርካሽነትን የገዙ አድርባይ መሆናቸውንም አልፈው የመጡበትና አሁን ላይ ያሉበት ሰብእናቸውን መናገር ይቻላል። በአገዛዙ እየተደጎማቸው የሐሰቱ ዥንብር የሚነዙት ገንዘብ የድሃ ህዝባቸው ሀብት መሆኑን እየረሱት ፍርጥርጥ ያለውን እውነት አደብቀው ሲዋሹት መኖራቸውን ደግሞ ልንዘነጋው የማንችለው በደል ነው። ቆየት ያለውን ክስተት እንኳ ትተን እስከ ዛሬዋ ዕለት ድረስ እየተደረገ ባለው የሴረኞች ጦርነት ላይ ምን ያክል የተዛባ መረጃ ለህዝብ እያቀረቡ መሆኑን ለታዘበ ሁሉ ጋዜጠኛ ለሆዱ እንጂ ለህሊናው የማይሞት መሆኑን መገንዘብ ይቻላል። እኔ በበኩሌ ከሰው በላ አምባገነን ጭራቅ ጋር ተፋጠው ለእውነት ሲሉ እውነት ተናግረው የኖሩ ጋዜጠኞች ጥሪ ብባል የኢሃፓ የፍኖተ ዴሞክራሲ ጋዜጠኞች ውጭ ሌሎች አምስት ሐቀኛ ባለብዕሮች እንደማይሞሉ መናገር ይችላለሁ። እነ ጳውሎስ ኞኞና እነ በዓሉ ግርማን የመሳሰሉ ለህዝብ ሲሉ ሕይወታቸውን የገበሩ ስመጥር ባለሙያዎች በነበሩበት ተቋም ውስጥ እንደ አሸን ፈልተው የህዝብን አመለካከት ሲያዛቡ የሚኖሩ አፈቀላጤዎችን ማየቱ የተለመደ ቢሆን የሚገርም አይሆንም። ኢሳት ተብየውን የይስሙላ አይንና ጆሮ ተቋም ጨምሮ ባህር ዳር፣ አዋሳ፣ መቀሌና ሌሎች የአገሪቱ ከተሞች ላይ የተቋቋሙት መንደርተኛ ቱልቱላ የመገናኛ ተቋማት ውሃ የማይቋጥር እንቶፈንቷቸውን በጥሞና ለተከታተለ ሁሉ ሴረኛና መናኛ ቁሳዊ ሰብዕና ያላቸው ሆነው የአገር ሀብት በከንቱ እየባከነባቸው የሚገኙ ድርጅቶች መሆናቸውን ሊረዳ ይችላል። ምክንያቱም በወግ ባልተመሰረተ አፋኝ ስርዓት ውስጥ ሊኖር የሚችለው የብዙሃን መገናኛና ባለሙያ ከወደ ህሊናው ሳይሆን አዳራሹ ሰፋ ብሎ ከወደ ሆዱ ዘርጠጥ ያለ ምግባረ ብልሹ ግለሰብ ብቻ ነውና ነው። ያም አለ ይህ ከላይ የተጠቀሱት አካላት ሰበብ በማድረግ የህዝብ ወኔ መላሸቁን ለመጠቋቋም የተነሳውበት ወግ መሳይ መጣጥፌ ለክርስቲያኖች እንደማይጥም ብረዳም የተናገርኩት ሁሉ እውነታን ያዘለ ከመሆኑ በላይ ማንም ሊጠራጠር የሚችል አይመስለኝም። በመሆኑም አንድ ህዝብ ወኔ አጥሮት አንገት ደፍቶ ለሹማምንት ማጎንበስን ስራዬ ብሎ ከተያያዘው የህግ የበላይነትን ለማረጋገጥ የሚደረገውን የነጻነት ትግል በከፊልም ቢሆን ከመጉዳት ወደ ኋላ እንደማይል ለማሳሰብም ጭምር ነው። ወያኔ አገር ያመሰ ሰላም በሌለበት ቀጠና ውስጥ መሆኑን አፋርና ወሎ ምድር ላይ የጦርነት እና የስደት መከራ ተዘርቶ እየታጨደ ባለበት የስቃይ መከር ወቅት ዋግ ሰቆጣ ላይ ከጦርነት ወደ ልማት ተሸጋግረናል እየተባለ የሚቆሰመው ነጋሪት ጉዳይ መቼም ህሊና ላለው ሁሉ ፍርዱ ቀላል ሊሆን ይችላል። ይሄው እንግዲህ የአማራ ብዙሃን መገናኛ ውስጣዊ ገበና ከጦርነት ወደ ልማት መሸጋገሩ ባልከፋ እሳት ሆኖ ይለበልባል። ነገር ግን አበርገሌና ዝቋላ ወረዳዎች በወራሪው ኃይል ተይዘው ህዝቡ የመከራ ገፈቱን እየተጎነጨ ባለበት ወቅት የዓላማጣና የሙጃ ከተማዎች አካባቢው ማህበረሰብ ለዳግም ስቃይ መዳረጉን ዘንግተውት ዋግሃምራ ላይ አርሶ አደሮች ልማት በማልማት ላይ ይገኛሉ እያሉ ባህላዊ የእርሻ መሳሪያዎችን አስይዘው የቀረጹትን ቪዲዮ ያሳዩናል። መቼም መገረም እንዳልለው ሌላ ነገር ሊሆንብኝ ይችላል ብዬ በማሰብ ይሄን ትቼ ዶረን ሲያጣልሏት በመጫኛ ጣሏት ለማለት ወደድኩ። ከሰቆጣ ከተማ በ30 ኪሎ ሜትር ርቀት ላይ ወያኔ ህዝብ እየተሰቃየ በሚገኝበት ወቅት የኛዎቹ እርቅብ ባለስልጣናት ወደ ልማት ተመልሰናል እያሉ ሊሰብኩን ሲሞክሩ በቀጥታም ሆነ በተዘዋዋሪ ከአራት ኪሎ ቤተ መንግስት የሚወጣውን ቀጭን ትዕዛዝ ለማስፈጸም የተቀመጡ መሆናቸውን ላፍታም ቢሆን እንኳ ህዝብ ያወቀባቸው መሆኑን ሊገነዘቡ አልቻሉም። ሰውየው እንዲሁ ስር በለቀቀ የአማራ ጥራቻ ውስጥ ተነክሮ እየተንቧቸ መሆኑን እና ከተዘፈቀበት የቀቢጸ ተስፋ ገንዳ ውስጥ ለመውጣት አለመፈለጉን ነጋሪ ሳንሻ እኛው እንናገራለን። እስከዛሬ ድረስ በዚያ ህዝብ ላይ የወረደው የግፍናዳ ባሰበው መጠን አልሄድለት በማለቱ ርር ድብን እያለ የሚይዘውንና የሚጨብጠውን ያጣ አሪዮስ መሆኑን ለማሳያ ያክል የተወሰነ ጉዳዮችን ማንሳት ይቻላል። አገራትፊ ወራሪ ቡድን ከመድረቀስ ለማጥፋት ታጥቆ መነሳትን የሚጠይቅ የመሪ ግዴታ ሆኖ ሳለ ጠላትን ገፋ አድርጎ በመተው ለዳግም ሰቆቃ ማዘጋጀት ማለት በየትኛውም ዓለም ታይቶ የማይታወቅ አስገራሚ ተግባር መሆኑ የሰውየው የሴረኝነቱ መገለጫ መሆኑ ነው። ስልጣኑን በጉልበት ከያዘ በኋላ ብሔራዊ የእርቅና የምክክር ኮሚሽን የሚባል የይስሙላ ቡድን አቋቁሞ የህዝብን አመለካከት በማዛባት የለየለት ብቸኛ መንግስቱ ኃይለ ማርያም ሆኖ ለመዝለቅም የተቀመረች ሂሳብ ሆና ውጤቷ ኔጌቲቭ ኢምፕሊኬሽን የሚኖራት መሆኑን ያልተረዳ ግትር ፍጡር እንደሆነ በሌላኛው ሰብእና ውስጥ ማየት ይቻላል። ታጋይ የህዝብ ልጆችን አርዶ ከበላው ጭራቅ የባሰ ቆዳውን ቀይሮ የመጣ ቀይ አጋንንት መሆኑ ግልጽ ሆኖ ሳለ ከማንም በላይ የረቀቀ የህዝብ ጠላት እንደሆነ የተዘነጋቸው ብዙዎች እንደሆኑ በግልጽ መናገር ይቻላል። በሚሊዮን የሚቆጠር ችግኝ አስተከልኩ ባዩ የግብርና ባለሙያችን በሚሊዮን የሚቆጠሩ ዜጎቻችንን ከቀያቸው ነቅሎ ቋሚ የሆነ ረሃብና ርዛትን የተከለ የዚህ ዘመን የወጣለት አምባገነን ፍጡር ለመሆኑ ከብዙዎቹ ማንነት ውስጥ ተመዝዞ የሚወጣ መገለጫው ነው። ለኢትዮጵያ ጉዳይ የሚመጣ ድርድር አንገቴ ይቀላል እንጂ የሚሆን ነገር የለም እያለ የስንቱን ዜጋ አንገት ሲያስቀላ እንደከረመ በሰከነ አእምሮ ለሚያየው ሁሉ ገሃድ እውነታነቱ የሚያጠራጥር አይሆንም። መዳረሻ ቢስ የቀሮ መንጋዎችን የፈለፈለው ንባብ ወህኒ ቤት አጉሮ ሌላ እንቁላል እስከሚፈለፈል ድረስ ባይነ ቁራኛ ሲጠብቅ የከረመና አሁንም ለዳግም እልቂት ታጥምቆ የለቀቀው መሆኑን ከሻሸመኔ ከተማ ዘቅዝቆ የተሰቀለው ዜጋ ደም ይፈርዳል። እንዲህ እንዲህ እያል ብዙ ነገር ልናነሳ እንችላለን። ነገር ግን ወሬ ቢበዛ ባህያ አይጫንም እንደሚባለው እንዳይሆንብኝ ማሳረጊያ ሐሳቤን ልጠቃስና የሁለተኛውን ክፍል መልእክቴን ልቋጭ። ከስልሳ ዓመታት በላይ የግፍ እሳት እየነደደብን ያለው እንደ ህዝብ የህዝብነት ባህሪ አላሳይ በማለታችን እንደሆነ ብዙ ጊዜ ተደጋግሞ ሲጠቀስ ቆይቷል። ከነጻነት ይልቅ ባርነትን መርጠን ግለሰብን የማምለክ አባዜ በተጠናወተን መጠን የላይኛውን ተሸክመን ለታችኛው የምናጎበድድ ብዙዎች መሆናችን ደግሞ የረዘመ የመጣው እድሜ ጠገብ መከራችን ይናገራል። ወደንም ጠላንም ግለሰብ አምላኪዎች ሆነናል። በልዩ ልዩ መሰሪ የሕዝብ ክፍሎች ተጽዕኖ ስር ወድቀን የሕዝብ መንግሥት እንዳይመጣ በሚደረገው ሴራ ላይ የበኩላችንን ድርሻ እየተወጣን መሆኑን ማጤን ተገቢ ነው እላለሁ። የማናውቀው መንፈስ አድሮብን ከትግል ይልቅ መገዛትን በመምረጥ የታጋዮችን ድካም በከንቱ እያስቀረን ስቃያችን ረዝሞ ሌቱ እንዳይነጋ የምናደርግበት ልማዳችንም አንዱ የዚሁ ተነጣይ ክፍል አካል ለመሆን የበቃ ነው። አመፅን እንደ ጦር ፈርተን ያምባገነን በትር ሲነርተን መቋቋማችን ደግሞ በራሳችን የፈረን ዳኞች ለመሆን የወሰን ዳተኞች ነን ለማለት ይቻላል። ህዝባዊ አመጽ ያምባገነኖችን ጡንቻ የሚያዝል ዋነኛ በትር መሆኑን እያወቅን ሁሉን እሺ ባይ ሆነን በኑሮ ውድነት ስንጠበስ አብይና ግብረአበሮቹ ጮቤ መርገጣቸውን ከማወቁ ላይ ግን የኋሊት መጓዛችንን መርጠን ተቀምጠናል። የመጓጓዣ አገልግሎት ሳይቀር ስኳርና ዘይት ለማግኘት ሰልፍ በሆነባት የአብይ አህመድ የዙፋን አገር ዴሞክራሲን ለማስፈን በሚደረገው ትግል ላይ እገዛ ማድረግን እየጠላን ያገዛዙ ካድሬዎች እንዲጫወቱብን መውደዳችን ግን ምን ያህል በራሳችን ላይ የመከራ አክሊል ለመጫን በልማት ትብታብ ታስረን የኖርን መሆናችን ነው። አገር መጫወቻ ሆናለች ማለት ብቻም ሳይሆን ቅርጫ ሆናለች። ኑሮ ውድነቱ፣ ሰላም ማጣቱና አለመረጋጋቱ፣ ስርዓት አልበኝነቱና የሀገር ሀብት ምዝበራው ኢትዮጵያን ከሶማሊያ በታች እንድትሆን አድርጓታል። አብይ አህመድ የለየለት አውሬ ሲሆን ከስሩ ያሉት አበጋዞች ደግሞ የወጣላቸው ዘራፊ ሽፍታዎች ሆነዋል። ኢትዮጵያ በዚህ ሁኔታ የምትቀጥል ከሆነ ስም የሌላት ምድር እንደምትሆን የሚያጠራጥር ነገር አይሆንም። ገንዘብ ከፋዩ ቀርቶባቸው እንጂ ቀብድ ተቀብለው ሊሸጧት የተስማሙ መሆኑን ከብዙ አቅጣጫ መረዳት ለቻለ ሁሉ አገር ገበያ ወጣለች። ስለዚህ አገር አለኝ የሚል ማንኛውም ዜጋ መታደልን አሽቀንጥሮ ጥሎ ያባና ከመሰል አገር ወዳድ ታጋዮች ጋር በመሆን በአብይ አህመድ የሚመራውን አገር አጥፊ እንደ ቆርቆር ግሪሳት ማጥፋት የመኖር ዋስትና ማረጋገጫ ነው እያልኩ የዛሬውን መልእክቴን ከዚሁ ላይ እቋጫለሁ። ወዳምነቱ ለዚህ ካበቃው በሚለው ያያሌው መስፍን ሙዚቃ ልለያችሁ። Challenge Sambit.
Belbelo belo, belbelo belo. Agad no hukao, agad no hukao. Oda manatu, lezi kaba kao. Kasa manatu, lezi kaba kao. Uka, 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 uka. Tena tageru, denta edelo. Tewa gano chu, denta edelo. ከሆዱ ሌላ የማይታየ አለሁ አለሁ ሲል ሲያሸረግድ ሽር ጉድ ሲል ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎ ታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ ጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ እቃ 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 ከመላ ሁሉ ካለ ቻር በዋራይ ስንቶዳም አለ ያመጣል መንገድ ይወዛ መንገድ አንድ ሚጠና አንድ ሚወለድ አባታ ቶቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ ታሪክ አብራፊ ልጅ አይወለድ የወገኖቹ ቤት እየተቃጠለ ባፈር በቅጠሎ ለማጥፋት ካልቻለ እኔ አይደርስም ብሎ አይቶ ዝም ካለ ተረድቶ ይገዛ ለክነሻው ከቻለ ባውድማ በራይቶ እንደ ስንዴ ይውቃው ሆዱ ካሸናፈው ለሆድ ደም ካበቃው ከበር ይጫነበት ይሳብ እንደ በሬ አስተካማዲ ወር ለኢትዮጵያ ሀገሬ ላገሩ ላገሬ 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 በልበለው 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 በለው በለው በለው
ስንት አይነት ሆድ አለ አቤት ሆድ አይነት ስንት አይነት ሆድ አለ የሚያስተገስግ ወገን መጠጠቂያ የፋሽስቶች ምሽግ ስንት አይነት ሆድ አለ ስንት አይነት ሆድ አለ ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በዋለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆድ አለ አይሁዳም ብዛ ወይሁዳማ አቤት ይሁድ ማስ ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ ጎርጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስትወስ ካናት ጸጉሩን ያዳም ዘርነቱን ሰባይ ክብሩን ለወያኔ ያኔ ሆዱ ለውጦት አልታያለ ወገን ሲፈናቀል ዝባዘው ብዙዎች አሉ የተጓሮች ክምር ወያኔ ያዛቸው በስጋ በብት ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ የማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያል መያት ሆዶች ፍሬን የበጠፉ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞ ከርከሮ ከጉማሬማ አቤት ይሁድ አይነት ስንት አይነት ሆድ አለ? እሺ ስንት አይነት አይን አለ? አይቶ አይቆረበት። ስንት አይነት አፍ አለ? በሆድ የታጠረ። ስንት አይነት ጆሮ አለ? ሰምቶ አዳፈነ። ስንት አይነት ጣት አለ? ቀስሩ ያዘገ። አቤት 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 የስብና ክል። ስንት አይነት ሆድ አለ? ማቀፈ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ውድ ሰርቶ የሚያስተገስቡ ወገን መጠጠቂያ ተጓድጎ ተራዎች የሚተፈንጉ ብዙዎች አሉ። የጨጓሮች ክምር ወያኔ ያዛቸው በስጋ በብት ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላ በሰው ስም ጎተራ አፋቸው ጉልቻ እኛን አሳልፎ ለኔ ከርሴ ብቻ ውልደታቸው ነው ድገታቸው ነው በሆነ ነው ሞታቸው የነገን የሚያስብ ሊና ነስቷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው ሆዶች አቤት ይሁድ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኔ ቆዳ አለ ፍንቅልቁል የወጣ ዘር አዳም የሚያውቃት የግፈኞች ማሻ ሰፊ ትቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግስት የክርስቶስ ተገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴጋኔ ቡና ወለድ ያስያዘች አንድ አይጠ ሞገስ የሚምትባል ከፊትም ኋላም ሆድ የተሸከመች